ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
As everyone knows, the drought in Ethiopia is getting worse.
ሁሉም እንደሚያውቀው በኢትዮጵያ ያለው ድርቅ እየተባባሰ ነው። አራት ዝናብ ያልነበረባቸው የድርቅ ወቅቶች አሳልፈናል። ሳይንቲስቶች ቀጣዩ የዝናብ ወይም የምርት ወቅት አምስተኛ የድርቅ ወቅት እንደሚሆን እየተነበዩ ነው። ያ በሀገሪቱ ያለውን ድርቅ በታሪክ እጅግ አስከፊ ያደርገዋል።
በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጆክ ጄኮብሰንን የሰማችሁት። ዝርዝሩ በዕለቱ ርዕስ አብይ ርዕስ ይቀርባል። በአራት የአፍሪቃ ሀገሮች ባደረጉት የሥራ ጉብኝት ማብቂያ ላይ ትናንት ኢትዮጵያ የገቡት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዓለም ዙሪያ ተከሰተ ላሉት ቀውስ ምዕራባውያንን ተችተዋል። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ ሐምሌ 20 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ የቴክኒክ አቀናባሪው ደግሞ ፓትሪክ ዲያ ነው። የቀጥታ ስርጭት ምስልና ድምፅ አቀናባሪው ጆጊል ነው። እስከ ምሽቱ አራት ሰዓት ከልዩ ልዩ ዝግጅቶች ጋር አብረናችሁ እንቆያለን። አሁን ቀዳሚው የሰዓቱ የዓለም ዜና ነው።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በኢትዮጵያ ተከስቷል ላለችው አስከፊ ድርቅ ምላሽ የሚውል የ488 ሚሊዮን ዶላር ተጨማሪ የሰብአዊ እርዳታ ማድረጓን ዛሬ አስታውቃለች። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በኢትዮጵያ አሁን የታየው ድርቅ በታሪክ እጅግ የከፋ መሆኑን ገልጸው አገራቸው ኢትዮጵያና ሕዝቧን ለመደገፍ ቁርጠኛ መሆናቸውን ተናግረዋል። ዛሬ ይፋ የተደረገው የገንዘብ መጠን በያዝነው የአውሮፓውያን ዓመት ዩናይትድ ስቴትስ ለኢትዮጵያ የሰጠችውን የገንዘብ ድጋፍ 668 ሚሊዮን ዶላር ያደረሰው መሆኑም ተመልክተዋል። አድማጮች፣ በዚህ ዙሪያ የተጠናቀረው ዘገባ በምሽቱ አብይ ርዕስ ይቀርባል። በአፍሪካ የሚያደርጉትን የአራት ቀናት ጉብኝት አጠናቀው በዛሬው ዕለት ወደ አገራቸው የተመለሱት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ቆይታቸው ከኢትዮጵያ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው ስለ ሁለቱ አገሮች ግንኙነት መምከራቸው ተዘግበዋል። ላቭሮቭ ዛሬ ጠዋት በአዲስ አበባ ካሉ የዲፕሎማቲክ ማህበረሰብ አባላት ጋር ተገናኝተው መምከራቸውም ተመልክተዋል። የዚህ ዝርዝር ዘገባ በምሽቱ የዜና ትንታኔ ይቀርባል። በሶማሊያ የታችኛው ሸበሌ ግዛት በደረሱ ሁለት የቦምብ ጥቃቶች የግዛቲቱ ዋና ከተማ ከንቲባን ጨምሮ 18 ሰዎች መገደላቸውን ባለስልጣናቱ ተናገሩ። እጅግ የከፋ መሆኑ ለተነገረለት ጥቃት እስላማዊ ጽንፈኛ ቡድን አልሸባብ ኃላፊነቱን ወስዷል። መሐመድ ዳይሳኔ ከሞቃዲሾ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የመጀመሪያው መርካ በተባለችው የሶማሊያ የታችኛው ሸበሌ ግዛት ዋና ከተማ በባለስልጣናት ላይ የተነጣጠረ በአጥፍቶ ጠፊ የተሰነዘረ የቦምብ ጥቃት ነው። በጥቃቱም የከተማይቱ ከንቲባ አብዱላሂ አሊ ዋፎ እና ሌሎች 10 ሰዎች ሲገደሉ በርካታ የከንቲባው ጠባቂዎችም የመቁሰል አደጋ ደርሶባቸዋል። አንድ የግዛቲቱ የጸጥታ ጉዳዮች ባለስልጣን ለአሜሪካ ድምፅ በሰጡት አስተያየት የቦምብ ጥቃቱ የተፈጸመው ከመርካ አስተዳደር ዋና መስሪያ ቤት አቅራቢያ ነው። ከፍንዳታው መጠን አንጻር የሟቾች ቁጥር ገና ሊጨምር እንደሚችል በጉዳዩ ላይ አስተያየት ለመስጠት ፍቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ የግዛቲቱ ባለስልጣን ተናግረዋል። እስላማዊ ታጣቂ ቡድን አልሻባብ ለጥቃቱ ኃላፊነት ወስደዋል። መርካ ከሶማሊያ ዋና ከተማ ሞቃዲሾ በ92 ኪሎ ሜትሮች ርቀት ላይ የምትገኝ የወደብ ከተማ ናት። በሌላ ያልተያያዘ ድንገት በዛሬው ዕለት አፍጎዬ ከተማ ውስጥ ከሚገኝ የተጨናነቀ የእንስሳት መሸጫ ስፍራ የደረሰ የቦምብ ፍንዳታ የዓይን እማኞችና የሕክምና ምንጮች ለአሜሪካ ድምፅ እንደገለጡት 7 ሰዎች ሲገደሉ ሌሎች 14 ሰዎች የመቁሰል አደጋ ደርሶባቸዋል። ፖሊስ እንዳመለከተውም ፍንዳታው የደረሰው መሬት ውስጥ በተቀበረ ፈንጂ አማካኝነት ነው። አልሻባብ በበኩሉ በፍንዳታው 2 የኬንያ ወታደሮች መገደላቸውን ቢያመለክትም ጥቃቱን የፈጸምኩት ግን እኔ ነኝ በሚል ኃላፊነት አልወሰደም። ሆኖም በሰሜን ምስራቅ ኬንያ ከምትገኘው የማንዴራ ከተማ አቅራቢያ የኬንያ ወታደሮችን በጫነ ተሽከርካሪ ላይ የቦምብ ጥቃት መፈጸሙን ተናግረዋል። በተያያዘ ዜና የእስላማዊ ሸማቂ ቡድን ከቅርብ ቀናት ወዲህ የጥቃቱ መጠንና ስፋት እየጨመረ መምጣቱ ተዘግቧል። በመቶዎች የሚቆጠሩ የቡድኑ ታጣቂዎች ባለፈው ሳምንት ወደ ምስራቅ ኢትዮጵያ ገብተው ከኢትዮጵያ የጸጥታ ኃይሎች ጋር ግጭት መፍጠራቸውም ይታወሳል።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እና የቻይናው መሪ ጂፒንግ ነገ ሐሙስ እንደሚነጋገሩ የአሜሪካ ባለስልጣናትን የጠቀሱ የዜና ማሰራጫዎች ዘግበዋል። ቻይና ታይዋንን አስመልክቶ በመታነሳው የይገባኛል ጥያቄ ዙሪያ በዋሽንግተን እና ቤጂንግ መካከል አዲስ ውጥረት በበዛበት በዚህ ወቅት ሁለቱ መሪዎች የሚገናኙት በአራት ወራት ጊዜ ውስጥ ለመጀመሪያ ጊዜ እንደሚሆን ተመልክተዋል። በቅርቡ ታይዋንን ለመጎብኘት ያቀዱት የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ጉብኝቱን እንዳያደርጉ ቻይና አስጠንቅቃለች። አፈጉባኤዋ ታይዋንን ቢጎበኙ ዋሽንግተን የሚያስከትለውን መዘዝ ትሸከመዋለች ብላለች ቻይና ረቡዕ ባወጣችው መግለጫ። ፔሎሲ ታይዋንን የሚጎበኙ ስለመሆናቸው ማረጋገጫ ባይሰጡም ራሷን የምታስተዳድረው እንደሴቲቱን ታይዋን እንደሚጎበኙ ዘገባዎች ያመለከቱት በዚህ ወር ውስጥ ነበር። የዓለም ኢኮኖሚ እድገት እጅግ አዝጋሚ የሆነ የመጣ ሲሆን ፈጥኖ የማገገሙ ሁኔታም የጨለመ መሆኑን ዓለም አቀፉ የገንዘብ ተቋም IMF ትናንት ማክሰኞ ባወጣው መግለጫ አስታወቀ። IMF ባለፈው ዓመት በመላው ዓለም የነበረው የ6.1% እድገት በዚህ ዓመት ወደ 3.2% ዝቅ እንደሚል መገመቱን አስታውቋል። እንደ አውሮፓ አቆጣጠር በ2021 ታይቶ የነበረው ጊዜያዊ እድገት በ2022 በተከሰቱ ሁኔታዎች መልሶ መጨለሙን ዓለም አቀፉ የገንዘብ ተቋም ገልጿል። በዚህ ሁለተኛው ሩብ ዓመት በቻይናና ሩሲያ የታየው ማሽቆልቆል እንዲሁም በዩናይትድ ስቴትስ የሸማቾች ወጪ ከተጠበቀው በታች መሆን ለዓለም አቀፍ ምርት መቀነስ ምክንያት መሆኑን ተቋሙ አመልክቷል። የዓለም ኢኮኖሚ በተለያዩ ቀውሶች የተመታ መሆኑን የገለጸው IMF በኮቪድ-19 ወረርሽኝ የተጎዳው ኢኮኖሚ በተለይም በዩናይትድ ስቴትስና በአውሮፓ የታየው ግሽበት ጥብቅ የሆነ የፋይናንስ ሁኔታን መፍጠሩን አስታውቋል። በቻይና የኮቪድ ወረርሽኝና የተቋማት መዘጋጋት ከተጠበቀው በላይ አዝጋሚ ሁኔታ መፍጠሩ፣ በዚያ ላይ የሩሲያና የዩክሬን ጦርነት ሲጨመር አሉታዊ ተጽዕኖዎች ወደ ሌሎችም እንዲስፋፉ ማድረጉንም ተቋሙ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ቱርክ ከኢራቅ ግዛት ለቃ እንድትወጣ እንፈልጋለን ሲሉ የኢራቅ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት የጸጥታው ምክር ቤት ጥያቄ አቀረቡ። ጥያቄው የቀረበው ኢራቅ ግዛት ውስጥ በሚገኘው አንድ የእረፍት ቀናት መዝናኛ ስፍራ ላይ ቱርክ አድርሳዋለች የተባለውን ጥቃት ተከትሎ የኢራቅ የውጭ ጉዳይ ሚኒስትር ፋኡድ ሁሴን ለምክር ቤቱ አባላት ትናንት ባሰሙት ንግግር ነው። በኢራቅ ግዛት ውስጥ የቱርክን ወታደራዊ ኃይሎች ህገወጥ እንቅስቃሴ እናወግዛለን ብለዋል ሚኒስትሩ። እንደ አውሮፓ ቁጣጠር ሐምሌ 20 በኩርዲሽ ግዛት ዶሁክ ውስጥ በሚገኝ የመዝናኛ ስፍራ በደረሰው ጥቃት 3 ህጻናትን ጨምሮ 9 ሲቪሎች መገደላቸው ተመልክቷል። ባግዳድ አንካራን በመክሰስ ካሳ የጠየቀች ሲሆን በጥቃቱ ዙሪያ ዓለም አቀፉ ምርመራ እንዲደረግ ጠይቃለች። ቱርክ ከድንበሯ በሚዋሰነው የኩርድ ግዛት ፈጽመዋለች የተባለውን ጥቃት አስተባብላለች። ሩሲያ እንደ አውሮፓ አቆጣጠር በ2024 ከዓለም አቀፉ የጠፈር ምርምር ጣቢያ በመውጣት በምድር ዙሪያ የሚሽከረከር የራሷን ጠፈር ምርምር እንደምትገነባ አስታወቀች። ይህ የተገለጸው የአገሪቱ የጠፈር ምርምር ስራ አስፈጻሚ ዮሪ ቦርሲቭ ትናንት ማክሰኞ ከፕሬዝደንት ቭላድሚር ፑቲን ጋር በተገናኙበት ወቅት ነው። ሩሲያ ዓለም አቀፉን የጠፈር ምርምር ጣቢያ ሙሉ ለሙሉ ለቃ ከመውጣቷ በፊት ለአጋሮቿ የገባችውን ቃል ትፈጽማለች ብለዋል ቦርሲቭ። ሞስኮ የራሷን የጠፈር ጣቢያ ማቋቋም ቅድሚያ ከምትሰጣቸው ተግባራት አንዱ መሆኑን ግልጽ አድርጋለች። የዩናይትድ ስቴትስ የጠፈር ተቋም ሩሲያ ከዓለም አቀፉ የጠፈር ምርምር ጣቢያ እየወጣች ስለመሆኑ እንደማያውቅ አንድ ከፍተኛ የናሳ ባለስልጣን ለሮይተርስ መናገራቸው ተዘግበዋል። የሩሲያው ውሳኔ የመጣው በሩሲያው የዩክሬን ወረራ ምክንያት በምዕራባውያንና በሩሲያ መካከል ከፍተኛ ውጥረት በሰፈነበት ወቅት መሆኑም ተመልክተዋል። የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር ጥር 2021 በምርጫ ከስልጣን ወርደው ከሄዱ በኋላ ለመጀመሪያ ጊዜ ትናንት ማክሰኞ ንግግር ለማሰማት ወደ ዋሽንግተን ተመልሰዋል። ትራምፕ ከዋይት ሃውስ 1 ማይል ርቆ በሚገኝ አንድ ሆቴል ውስጥ የእሳቸውን አስተዳደር አጀንዳዎች በሚያራምደው ተቋም ላይ ተገኝተው 600 ለሚደርሱ ደጋፊዎቻቸው 90 ደቂቃ በፈጀ ንግግራቸው በአብዛኛው በህዝብ ደህንነት ላይ ያተኮሩ ንግግሮችን አሰምተዋል። እንደ አውሮፓ አቆጣጠር በ2020 በተደረገው ምርጫ ፕሬዚደንት ባይደንን አሸንፍ ያለው የሚለውን የሐሰት ትርክታቸውን ትራምፕ በድጋሚ ማሰማታቸው ተዘግቧል።
ለፕሬዚደንትነት ተወዳደርኩ፣ አሸነፍኩ፣ እንደገና አሁንም ለሁለተኛ ጊዜ አሸነፍኩ። ሁለተኛው ላይ እንደውም የተሻለ ነበር ያደረኩት። በጣም የተሻለ ነበር የሰራሁት።
ትራምፕ እንደ አውሮፓ አቆጣጠር ጥር 6 2021 የዩናይትድ ስቴትስ ምክር ቤት ህንጻን ካፒቶልን በአመጽ የወረሩ ደጋፊዎቻቸውን ድርጊት ተከላክለዋል። በወንጀል የተከሰሱት አንዳንዶቹ ተከላካዮች የተስተናገዱበት መንገድ በጣም መጥፎ ነበር ብለዋል። ትራምፕ የምርጫውን ቆጠራ ለማደናቀፍ የተቃጣውን የአመስ ጥቃት የሚመረምረውን የምክር ቤቱ መርማሪ ኮሚቴ በብዙ ተችተዋል። እንደ አውሮፓ አቆጣጠር በ2024 ለፕሬዝደንትነት የሚወዳደሩ ስለመሆኑ በትክክል ባይናገሩም እሳቸው የማይወዳደሩ ከሆነ ግን አገሪቱ ትልቅ ጉዳት ያገኛታል ብለው መናገራቸው ተሰምቷል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሐምሌ 20 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ እንዲሁም የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ወስዳችሁ። ቀደም ብለን በመግቢያ ያስተዋወቅነው ርዕስ ነው። ለአስከፊው የኢትዮጵያ ድርቅ መርጃ የሚሆን የ488 ሚሊዮን ዶላር ተጨማሪ የሰብአዊ ድጋፍ ማድረጓን ዩናይትድ ስቴትስ አስታወቀች። ዛሬ ይፋ የተደረገው ይህ የገንዘብ መጠን ዩናይትድ ስቴትስ በያዝነው የአውሮፓውያኑ ዓመት ለኢትዮጵያ ድርቅ ምላሽ ያደረገችውን ድጋፍ መጠን 668 ሚሊዮን ዶላር አድርሶታል። አሁን የሚታየው ድርቅ በታሪክ እጅግ የከፋው መሆኑን የገለጹት በኢትዮጵያ ዩናይትድ ስቴትስ አምባሳደር የኤምባሲው ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን አገራቸው ኢትዮጵያንና ሕዝቦቿን ለመደገፍ ቁርጠኛ ናት ብለዋል። ወደ ትግራይ የተላከው የምግብ እርዳታ እንዲሰራጭና እንዲከፋፈል የሚረዳ የነዳጅ የጫኑ የመጀመሪያዎቹ ተሽከርካሪዎች ከጅቡቲ ወደ ኢትዮጵያ መግባታቸውንም አምባሳደር ጄኮብሰን ዛሬ በሰጡት መግለጫ አስታውቀዋል። እንደ ዩናይትድ ስቴትስ አይነት ሰብአዊ አጋሮች በወር እስከ 2 ሚሊዮን ሊትር ነዳጅ ከቀረጥ ነጻ እንዲያስገቡም የኢትዮጵያ መንግስት መፍቀዱን ጠቁመዋል። እስክንድር ፍሬው ነው የተከታተለው።
ዛሬ በዩናይትድ ስቴትስ ኤምባሲ ይፋ የተደረገው የገንዘብ ድጋፍ በተለያዩ የአገሪቱ አካባቢዎች የተከሰተውን ድርቅ ተከትሎ በየትኛውም ሰብአዊ አጋር ከተደረጉት ሁሉ ከፍተኛው ነው። በአዲስ አበባው የዩናይትድ ስቴትስ ኤምባሲ በተሰጠው ጋዜጣዊ መግለጫ ላይ እንደተመለከተው ታዲያ ድጋፉ የድርቁን የአስከፊነት ደረጃ መነሻ ያደረገ ነው። በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ድጋፉን ይፋ ያደረጉት ኢትዮጵያ እየተጋፈጠች ያለችውን ድርቅ አስከፊነት በመግለጽ ጭምር ነው።
As everyone knows, the drought in Ethiopia is getting worse. We've had 4 failed rainy seasons, and scientists are predicting a 5th failed rainy season, making this the worst drought in recorded history.
ሁሉም እንደሚያውቀው በኢትዮጵያ ያለው ድርቅ እየተባባሰ ነው። 4 ዝናብ ያልነበረባቸው የድርቅ ወቅቶች አሳልፈናል። ሳይንቲስቶች ቀጣዩ የዝናብ ወይም የምርት ወቅት 5ኛ የድርቅ ወቅት እንደሚሆን እየተነበዩ ነው። ያ በሀገሪቱ ያለውን ድርቅ በታሪክ እጅግ አስከፊ ያደርገዋል። እኛ እንደ ዩናይትድ ስቴትስ መንግስት እንደ ዩናይትድ ስቴትስ ህዝብ ኢትዮጵያንና ህዝቧን ለመደገፍ ቁርጠኛ ነን። ዛሬ ለድርቅ ምላሽ የሚሆን 488 ሚሊዮን ዶላር አስተዋጽኦ ይፋ እያደረግን ነው። እስካሁን በዚህ አመት ካደረግነው ድጋፍ በተጨማሪ
በኢትዮጵያ የተከሰተው ድርቅ በአገሪቱ ደቡብና ደቡብ ምዕራብ አካባቢዎች የሚገኙ ዜጎችን ስጋት ላይ መጣሉን ድጋፉን አስመልክቶ በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የወጣው መግለጫ አመልክቷል። ለአራት ተከታታይ የምርት ወቅቶች ዝናብ ያላገኙ ነዋሪዎች በድርቅ ምክንያት መቸገራቸውን፣ ምርት መበላሸቱንና 2.5 ሚሊዮን ከብቶችን መሞታቸውን ጠቁሟል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የኢትዮጵያ ዳይሬክተር ሾን ጆንስ እንዳሉትም በዚሁ ድርቅ ምክንያት ሚሊዮኖች እርዳታ ፈላጊ ሆነዋል።
According to the United Nations, more than 8.1 million Ethiopians are impacted by the drought.
እንደተባበሩት መንግስታት ድርጅት መረጃ ድርቁ ከ8.1 ሚሊዮን በላይ ኢትዮጵያውያን ላይ ተጽዕኖ አሳድሯል። ይህ ደግሞ ወዲያውኑ ያስቸኳይ ጊዜ እርዳታ የሚያስፈልጋቸውን 7.4 ሚሊዮን ኢትዮጵያውያን ይጨምራል። ይህ በኢትዮጵያ ከ120 ዓመታት ለሚበልጥ ጊዜ ያልታየ አስከፊ ድርቅ ነው። እና ቀድሞ እርምጃ መውሰድ ህይወት ለማዳን ፍጹም አስፈላጊ መሆኑን እናውቃለን። ድጋፋችን በምንም ቅድመ ሁኔታ ላይ ያልተመሰረተ የአሜሪካን ሴቶች የሚያንጸባርቅና የኢትዮጵያን ህዝብ ለመደገፍ ያለንን የቀጠለ ቁርጠኝነት የሚያመለክት ነው።
የኢትዮጵያ መንግስትና ዩናይትድ ስቴትስን የመሳሰሉ ዓለም አቀፍ አጋሮች በቅርበት የሚመክሩበትና በአገሪቱ ያለውን የድጋፍ ፍላጎት የሚያመለክተው ዓመታዊ ሰነድ እስካሁን በመንግስት ይፋ አልተደረገም። ይሁንና በዩናይትድ ስቴትስ ይፋ የተደረገው እርዳታ በመንግስትና ባለም አቀፉ ማህበረሰብ የተለዩ ፍላጎቶችን መነሻ ያደረገ መሆኑን ሾን ጆንስ ተናግረዋል። እሳቸው እንዳሉት እየቀረበ ያለው ድጋፍ እንዲያውም ከፍላጎቱ በእጅጉ ያነሰ ነው። በተያያዘ ዜና ወደ ትግራይ የሚላከን የምግብ እርዳታ ለማሰራጨትና ለማከፋፈል የሚውል ነዳጅ የጫኑ የመጀመሪያዎቹ ተሽከርካሪዎች ከጅቡቲ ወደ ኢትዮጵያ መግባታቸውም በዛሬው ጋዜጣዊ መግለጫ ተጠቅሷል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን እንዳሉት ነዳጁ መግባት የጀመረው መንግስት በሰጠው የቀረጥ ነጻ ፈቃድ ነው።
We are very grateful for the government's decision to allow the humanitarian community to import fuel tax-free from Djibouti.
የሰባዊ ድጋፍ ማህበረሰቡ ነዳጅ ከቀረጥ ነጻ እንዲገዛና ከጅቡቲ እንዲገባ በመወሰኑ መንግስትን እናመሰግናለን። የመጀመሪያዎቹ መኪናዎች ትናንት ከጅቡቲ ወደ ኢትዮጵያ ገብተዋል እና ወደ ሰሜን እንደሚንቀሳቀሱ ተስፋ እናደርጋለን። ምክንያቱም በኢትዮጵያ የነዳጅ እጥረት እንዳለ ሁሉም ሰው የሚያውቀው ይመስለኛል። የሰባዊ ድጋፍ ሰራተኞች ድጋፍ ለማሰራጨት ያንን ነዳጅ ይፈልጋሉ። እንደ አውሮፓውያን አቆጣጠር ከሚያዝያ 1 ጀምሮ ምግብ የጫኑ መኪናዎችን ወደ ትግራይ መላክ ችለናል። ይህ አዎንታዊ እርምጃ ነው። ነገር ግን ይህንን ምግብ በትግራይ ውስጥ ሙሉ በሙሉ ማሰራጨት አልቻልንም በነዳጅ እጥረት ምክንያት።
የሰባይ ድጋፍ አጋሮች በወር ከቀረጥ ነጻ እንዲያስገቡ የተፈቀደላቸው 2 ሚሊዮን ሊትር ነዳጅ መሆኑንም አምባሳደር ጃኮብሰን አስተውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። አድማጮች፣ ተከታዩ ርዕስ ደግሞ ላቭሮቭ በዓለም ዙሪያ ተከሰተ ላሉት ቀውስ ምዕራባውያንን የተቹበት ነው። በአራት የአፍሪቃ ሀገሮች ባደረጉት የሥራ ጉብኝት ማብቂያ ትናንት ኢትዮጵያ ያቀኑትና ዛሬ ወደ አገራቸው የተመለሱት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው በነበረበት ወቅት የሁለትዮሽ በተባሉ ጉዳዮች ላይ መምከራቸው ተዘግቧል። የውጭ ጉዳይ ሚኒስትር ላቭሮቭ ዛሬ ጠዋትም አዲስ አበባ ካሉ የዲፕሎማቲክ ማህበረሰብ አባላት ጋር በኢትዮጵያ የሩሲያ ኤምባሲ ውስጥ መገናኘታቸው ተገልጧል። የውጭ ጉዳይ ሚኒስትሩን ጉብኝት የተከታተለው ገልሞ ዳዊት ተከታዩን አድርሶናል።
የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ጠዋት ኢትዮጵያ ውስጥ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ሲነጋገሩ የዩክሬን ጦርነት ከተጫረ ወዲህ በመላ ዓለም ተከስቷል ላሉት የኢኮኖሚ መስቀልቅል ምዕራባውያንን ተጠያቂ አድርገዋል። በተለይ ለምግብና ለመዳበሪያ ዋጋ መናር መንስኤው የሩሲያ ልዩ ዘመቻን ተከትሎ በአውሮፓ ሀገሮችና በዩናይትድ ስቴትስ የተወሰደ ያለ እርምጃ ነው ብለዋል።
The situation in Ukraine did affect, additionally, negatively affect the food markets, but not because of the Russian special operation.
አሁን በርግጥ ዩክሬን ውስጥ የተከሰተው ሁኔታ በምግብ ዋጋ ላይ ጫና አሳድሯል። ነገር ግን ችግሩ የተፈጠረው ሩሲያ በዩክሬን ላይ በከፈተችው ልዩ ዘመቻ ምክንያት ሳይሆን በምዕራባውያን በግዴለሽነት በተወሰደ እርምጃ ምክንያት ነው። በተለይ በሩሲያ ላይ ማዕቀብ በመጣል ያመጡት ጣጣ ነው። ይህንን ስናብራራላቸው ማዕቀቡ ምግብንና ማዳበሪያን የሚያካትት አይደለም ይሉናል። በርግጥ ማዕቀቡ ምግብና ማዳበሪያ ወደ ዓለም ገበያ መላክን አይጨምርም። ነገር ግን ማዕቀቡ የሩሲያ መርከቦች የሜዲተራኒያን ባህርን እንዲያቋርጡ አይፈቅድም። የሌሎች ሀገሮች መርከቦች ወደ ሩሲያ ወደብ ተጠግተው እንዳይጭኑም ይከለክላል። የሩሲያ መርከቦች የመድህን ዋስትና እንዳያገኙ ክፍያው በጣም አሻቅቧል። በመጨረሻም የአገልግሎት ክፍያዎቹን የሚያከናውነው የሩሲያ የግብርና ባንክ በአውሮፓ ህብረት የተጣለው ማዕቀብ ውስጥ ተካቷል።
ከዩክሬኑ ቀውስ ሌላ የዓለምን የምግብና የማዳበሪያ ዋጋ ያናረው የኮቪድ-19 ወረርሽኝ መሆኑንም ሚስተር ላቭሮቭ በሩሲያ ኤምባሲ ውስጥ ለዲፕሎማቶቹ በሰጡት ማብራሪያ አመልክተዋል። በተለይ የመግዛት አቅማቸው ከፍተኛ የሆነ ሀገሮች የወረርሽኙን መቀስቀስ ተከትሎ የፈጸሙት የምግብ ግዢ ለዋጋው መናር አንዱ ምክንያት ሆኗል ብለዋል። አሁንም መላንድ ብሪጅ ቱርክና የተባበሩት መንግስታት ድርጅት ዋና ጸሐፊ ሽምግልና ላይ መሆናቸውን ላብሮቭ ተቆመዋል። ውጤቱን ደግሞ አብረን እንጠብቃለንም ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ ከዲፕሎማቲክ ማህበረሰብ አባላት ጋር የነበራቸውን ውይይት ካጠናቀቁ በኋላ ከኢትዮጵያዎቻቸው ደመቀ መኮንን ጋር ተገናኝተው ተነጋግረዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከሚስተር ላብሮቭ ጋር ስላደረጉት ምክክር የተናገሩትን የአገሪቱ መገናኛ ብዙሃን ዘግበዋል።
በእውነታነት ተመስርቶ እያደረጉት ያለው ድጋፍ በእጅጉ አገራችንን፣ ህዝባችንን እንደ ሚኒስቴር መስሪያ ቤታችንና መንግስታችንን ያኮራና የሚደነቅ ነው። ይህን አክብሮታችንን በዝርዝር ለሳቸው ገልጸናል። ይህም ወደፊት ተጠናክሮ እንዲቀጥል፣ ይህን ለማጠናከር ደግሞ በልዩ ልዩ መስኮች ግንኙነታችንን ማስፋትና ማጠናከር እንደሚገባ በዝርዝር ተወያይተናል።
በሁለቱ ሀገሮች መካከል ያለው ግንኙነት ታሪካዊ መሆኑን የሩሲያው የውጭ ጉዳይ ሚኒስትር አስታውሰው አሁንም ሩሲያና ኢትዮጵያ ያላቸውን የንግድና ወታደራዊ ግንኙነታቸውን ለማጠናከር መነጋገራቸውን መገናኛ ብዙሃኑ ዘግበዋል። ሚስተር ላብሮቭ ከኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ጋር መገናኘታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር የገለጸ ሲሆን ማምሻውንም የኢትዮጵያ ጉብኝታቸውን አጠናቀው ወደ ሀገራቸው መመለሳቸውን አስታውቀዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራት አድማጮቻችን፣ የመጽሔት ትንታኔ ርዕሶቹ ይቀጥላሉ። አሁን ደግሞ ወደ ኦሮሚያ እናቀናለን። ኦሮሚያ ክልል ውስጥ ሸኔ ብሎ በጠራው ታጣቂ ቡድን ላይ ከፍተኛ እርምጃ መውሰዱን ክልሉ አስታወቀ። የክልሉ መንግስት ቃል አቀባይ አቶ ኃይሉ አዱኛ ዛሬ በሰጡት መግለጫ ነው መንግስት በአሸባሪነት በፈረጀውና ሸኔ ብሎ በሚጠራው ቡድን ላይ ከፍተኛ ያሉትን እርምጃ መውሰዱን የተናገሩት። ታጣቂ ቡድኑ በኦሮሚያ ክልል ውስጥ በሚኖሩ በተለይ የአማራ ብሔር ተወላጆችና ሌሎች ብሔረሰቦች ላይ በቅርቡም የኦሮሚያ ክልል ምክር ቤት አባላት እንደተናገሩት በክልሉ የመንግስት ሰራተኞችና ያልተባበሯቸው ሰዎች ላይ የጭካኔ ድርጊት ፈጽመዋል፣ ግድያዎችንም ፈጽመዋል በሚል ውንጀላ አቀርቦበታል። መንግስት ከታጣቂ ቡድን ጋር ለመደራደር ዝግጁ ያለመሆኑን የገለጹት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ከክልሉ ህዝብ ጋር በመቀናጀት እየወሰደ ባለው እርምጃ የተሻለ ውጤት እየታየ ነውም ብለዋል። ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ በበኩላቸው የኦሮሚያ ክልል የሰጠው መግለጫ አጣጥለውታል። ታጣቂ ቡድኑ ድል እየቀናው ነው ሲሉም ተናግረዋል። የመግለጫውን ዝርዝር የተከታተለችው ፀሐይ ዳምጠው ተከታዩን ይዛለች።
ዛሬ ለጋዜጠኞች መግለጫ የሰጡት የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ሸኔ ሲሉ የጠሩት የታጠቀው ኃይል መዳከሙን ተናግረዋል።
የመንግስት አቅም በማጠናከር አስፈላጊውን እርምጃ እየወሰደ እንገኛለን። ማረጋገጫው ከዚህ ቀደም ተቆጣጥሮት የነበረውን ቦታዎች በቅንጅታዊ መንገድ በተሰነዘረበት ጥቃት ሌላው ቦታ ተደምስሷል። ብዙ ታጣቂዎች ተማርኳል። አሁንም በመመረክ ላይ ይገኛሉ ማለት ነው። በሁለተኛው መደበኛ የጨፌ ስብሰባ ላይ ትልቅ ሮሮ ሆኖ የተነሳው የሰላም ጥያቄ ነበር። መንግስት በወሰደው እርምጃ መሻሻሎች መኖራቸውን የህዝቡ ተወካዮች በራሳቸው የገለጹበት ነው። ነገር ግን ህዝቡ ሙሉ በሙሉ ከስጋት አልተላቀቀም። አሁንም አልፎ አልፎ እየተደበቀ እየሸሸ ንጹሃን ላይ ጥቃት ይፈጽማል። የቡድኑን ጥቃት የመፈጸም አቅም በከፍተኛ ሁኔታ በመቀነስ በሂደት ለመደምሰስ እየተሰራ ይገኛል ማለት ነው።
የኢትዮጵያ ህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂ ቡድኖች በኦሮሚያ ክልል በሚኖሩ በተለይ የአማራ ተወላጆችና በሌሎች ላይ ዘግናኝ የሆነ ጭፍጨፋ እንደፈጸሙባቸው ከጥቃቱ የተረፉ መናገራቸው ይታወሳል። በቅርቡ በክልሉ ቄለም ወለጋ ዞን ውስጥ ሀዋገላን ወረዳ ውስጥ መንደር 20 ተብሎ በሚጠራው አካባቢ በመቶዎች የሚቆጠሩ የተጠረጠሩ ሰዎች ሸኔ ብሎ በጠሩት ታጣቂዎች መገደላቸውን መናገራቸውም መዘገባችን አይዘነጋም። ከአንድ ቤት ውስጥ ቁጥራቸው የበዛ ሰዎች በዘግናኝ ሁኔታ መገደላቸውንና አብዛኞቹ በአንድ ጉድጓድ ውስጥ ለዚህ ጥቃትም ሸኔ ብሎ የጠሯቸውን ታጣቂዎች ተጠያቂ ማድረጋቸውን ያነጋገርናቸው ሰዎች መናገራቸው አይዘነጋም። ሰሞኑን የብልጽግና ፓርቲ አባልና የፌደራል ሰላም ሚኒስትር ዴታ የሆኑት አቶ ታዬ ደንደአና የህዝብ ተወካዮች ምክር ቤት አባል አቶ አንጋሳ ኢብራሂም በማህበራዊ ትስስር ገጻቸው ላይ በኦሮሚያ ክልል ውስጥ የሚደረጉ ጭፍጨፋዎችና ሙስናን በተመለከተ ተጠያቂው የክልሉ መንግስት ባለስልጣናት መሆናቸውን ገልጸው ነበር። የክልሉ ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛም የዚህ ታጣቂ ቡድን ድርጊት ለማስቆም እርምጃ መወሰዱን ቢናገሩም ለዚህ ጉዳይ ከጋዜጠኞች ጥያቄ ቀርቦላቸውም ምላሽ ከመስጠት ተቆጥቧል። በሌላ በኩል የኦሮሞ ነጻነት ግንባር ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ መንግስት በታጣቂ ኃይል ላይ ወሰድኩት ያለውን እርምጃ ትክክለኛ አለመሆኑን ተናግረዋል። ክልሉ እንዲህ አይነት የእርምጃ ወስደናል መግለጫ በተደጋጋሚ እንደሚያወጣ ገልጸው ነገር ግን ሰራዊታቸው አሁንም በክልሉ እየተንቀሳቀሰ መሆኑን ተናግረዋል።
ሰራዊታቸውን ወደ ኦሮሚያ ካሰማሩ በኋላም መቆጣጠር አልቻሉም። ባለፈው ወር ውስጥ ብቻ ከ900 በላይ የሚሆኑ የስርዓቱ ሰራዊት ተገለዋል። የተማረኩት በሺዎች ነው የሚቆጠሩት። የተጎዱት ደግሞ ከ1000 በላይ ናቸው። ከተጎዱት ውስጥ ብዙዎቹ ሕክምና ስላላገኙ ካምፕ ሰብረው የሸሹ ነው። ይህ ነው መሬት ላይ ያለው እንጂ ስርዓቱ እንደሚለው ያልሆነውን ሆኗል ይላል። በተለይ አቶ ኃይሉ አዱኛ ከዚህ ቀደም ጃልመሮ ሞቷል ብሎ ያወጣ ሰው ነው።
አቶ ኦዳ ተርቢ ታጣቂዎቻቸው ሰላማዊ ሰዎች ላይ ጥቃት እንደማይፈጽሙ በተደጋጋሚ ቢገልጹም ከጥቃቱ የተረፉትን ሰዎች ስናነጋግር ግን በታጣቂዎቹ ጥቃት እንደደረሰባቸው ይናገራሉ። ባለፈው ሳምንት መግለጫ ያወጣው አምነስቲ ኢንተርናሽናል ከ400 በላይ አማራ ተወላጅ ሲቪሎች ባለፈው ወር በኦሮሚያ ክልል መገደላቸውን ገልጾ እንዲመረመር ጠይቋል። ድርጅቱ ያነጋገራቸውን 9 የአይን እማኞች ጠቅሶ ባወጣው መግለጫም የኦሮሞ ነጻነት ሰራዊት ታጣቂዎች ከጠዋት 3 ሰዓት ጀምሮ በቶሌ ቀበሌ ላይ ጥቃት መሰንዘራቸውን፣ ገና የመጀመሪያው ጥይት እንደተተኮሰ ነዋሪዎቹ ለአካባቢው ባለስልጣናት ቢያሳውቁም የመንግስት ኃይሎች የደረሱት ግን ጥቃቱ ከተጠናቀቀ ከሰዓታት በኋላ መሆኑን አስፍረዋል። በተጨማሪም ባለፈው ሳምንት ጨፌ ኦሮሚያ በሚል የሚታወቀው የክልሉ ምክር ቤት ስብሰባ ላይ 2 ተወካዮች በክልሉ በታጣቂዎቹ እየተገደሉ ያሉት የአማራ ተወላጆች ብቻ ሳይሆኑ የኦሮሞ ተወላጆችም ጭምር መሆናቸውን በመግለጽ መንግስት በክልሉ እየታየ ያለውን የጸጥታ ችግር ለመፍታት አስፈላጊውን እርምጃ እንዲወስድ መጠየቃቸው ይታወሳል። በዛሬ መግለጫ በክልሉ ከሚንቀሳቀሱ የታጣቂ ኃይሎች ጋር መንግስት ድርድር ያደርግ እንደሆን የተጠየቁት አቶ ኃይሉ
የኢትዮጵያን ሀገረ መንግስት ካላፈረስኩ፣ ዜጎቿን ካላዋረድኩ፣ በፍርሰቷ ላይ የሚል ግን በዚህ ላይ የኢትዮጵያ መንግስት የሚደራደር አይደለም ማለት ነው። በዛ ሁኔታ ነው እየቀጠለ ያለው። ይሄ አሸባሪ ቡድን ደግሞ አጀንዳ የሌለው የኢትዮጵያ ታሪካዊ ጠላት ተላላኪዎች ስለሆነ ለዚህ የሚያበቃው ገንቢ ሀሳብ የሌለው ድርጅት ስለሆነ ከህዝብና ከመንግስት አንዱ ሆኖ ይሄኛውን ጠላት ለመደምሰስ ከአሸባሪ ጋር አጀንዳ ከሌለው ከተላላኪ ጋር የሚደረግ ድርድር የለም ማለት ነው።
አቶ ኦዳ ተርቢ በበኩላቸው ከዚህ ቀደም ውይይት እንደሚፈልጉ መግለጻቸውን አስታውሰው ለዚህም ቅድመ ሁኔታዎች አሉን ብለዋል።
የታሰሩ የፖለቲካ ፓርቲ አመራሮችና አባላት ይፈቱ፣ የተዘጉ ቢሮዎች ይከፈቱ፣ ከኦሮሚያ የታጠቁ የመንግስት ኃይሎች መውጣት አለባቸው፣ በህዝብ ላይ የደረሰው የሰብአዊ መብቶች ጥሰት በገለልተኛ አካል ይመርመር፣ ከዛ በኋላ መወያየት እንችላለን ብለናል።
አቶ ኃይሉ ግን በስህተትና ባለማወቅ ወደ ቡድኑ የተቀላቀሉ ወጣቶች በሰላማዊ መንገድ እጃቸውን እንዲሰጡና ወደ ቤተሰቦቻቸው እንዲመለሱ የክልሉ መንግስት ጥሪ እያቀረበ መሆኑን ገልጸው ከዚህ ውጪ መንግስት ከታጣቂዎቹ ጋር አይደራደርም ብለዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ወረዳ በቅርቡ በደረሰው ጥቃት ከቀያቸው የተፈናቀሉት ዜጎች መልሶ የማቋቋም ስራዎች ተሰርተዋል ያሉት አቶ ኃይሉ በተመሳሳይ ሁኔታ በቄለም ወለጋ ሀዋ ገላንና አካባቢዎቹ ላይ በደረሰው ጥቃት የተፈናቀሉትን ዜጎች መልሶ ለማቋቋም እየተሰራ ነው ሲሉ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን አመስግኜ በተከታዩ ርዕስ ደግሞ ወደ ትግራይ ልውሰዳችሁ። በትግራይ ክልል የተዘጉ መሰረታዊ አገልግሎቶች ቶሎ እንዲከፈቱ የጊዜ ገደብ ድርድሩን ለሚከታተሉ አካላት አሳውቀናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን በወቅታዊ ጉዳዮች ላይ በሰጡት መግለጫ ህገ መንግስትን መሰረት ያደረገ ያሉት ድርድር እንዲካሄድ ዝግጁ ነን ያሉት። ለዝርዝሩ ሙልጌታ አጽብሃ።
የትግራይ ክልል መሪና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለክልሉ መገናኛ ብዙሃን በወቅታዊ ጉዳይ በሰጡት መግለጫ አሁንም ጦርነቱ በሰላማዊ ፖለቲካዊ ውይይት እንዲጠናቀቅ ነው ፍላጎታችን ብለዋል። የሰላም ውይይቱ ለመጀመር ግን አስቀድሞ መሰረታዊ አገልግሎቶች ተመልሰው መከፈት አለባቸው ሲሉ ተናግረዋል።
አገልግሎት መጀመር ቁርጽ አንገሩና ይጠልሙን ተልየሙ ነፍልጥና ለጸጋውም ታሊው ንገሩና ግን
የአገልግሎት መጀመር ቁርጡን ንገሩን፣ ቃላቸው የሚጠብቁ ካልሆነም ንገሩን፣ ያስቸገራቸው ነገር ካለም ንገሩን ብለን ለመጨረሻ ጊዜ የጊዜ ገደብ ሰጥተናቸዋል። የማይመልሱ ከሆነም ለኛ መልስ ነው፣ አልፈለጉም ማለት ነው። የሚመልሱ ከሆነ ደግሞ መልሰዋል፣ ስላፈጻጸሙ እናወራለን። ዝም ብለን መጠበቅ የሚባል ነገር የለም። ስለዚህ ስለ ውይይቱ በዋናነት የሚከታተሉት አሜሪካ ናቸው። ስለዚህ ጉዳይ መልስ አምጡ ብለናል። ይጀምራል ተብሎ ነበር፣ የታለ ብለናል። የምዕራብ ትግራይ አንስተናል፣ አሁንም መመለስ አለባቸው ካልናቸው አንዱ ነው። አንድ እርምጃ ጀምረዋል በህገ መንግስቱ መሰረት በማለት በህገ መንግስት ማለት ብቻ አይደለም፣ አስረክቡ፣ ውጡ ነው ያሉት ዶክተር ደብረጽዮን። የጊዜ ገደብ ብለው የተናገሩት ግን በግልጽ ጊዜው አልጠቀሱም። ይህ ካልሆነ ግን ወደ ውጊያ ነው የምንገባው በማለትም ተናግረዋል። የሚካሄድ ድርድር ህገ መንግስት ያደረገ እንዲሆን እኛም እንፈልጋለን ያሉት ዶክተር ደብረጽዮን ይህም በህገ መንግስቱ መሰረት የትግራይ ግዛት እንዲመለስና ሪፈረንደምም እንዲካሄድ ስለምንፈልግ ነው ብለዋል።
አድማጮች፣ በዚህ የህወሓት መሪ አስተያየት ላይ ከዩናይት ስቴትስ በኩል የተሰማ ቀጥተኛ ምላሽ የለም። ይህም ሆኖ በኢትዮጵያ መንግስትና በህወሓት መካከል ሊካሄድ የታሰበው የሰላም ውይይት በአፍሪካ ህብረት አመቻችነት መካሄዱን አገራቸው እንደምትደግፍ በአዲስ አበባ የዩናይት ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ተናግረዋል። ዝርዝር ጉዳዮችን ግን ለሁለቱ ተደራዳሪ ወገኖች የሚተው መሆናቸውን ጠቁመዋል።
The US absolutely supports the African Union. I think you know also in this building we have an embassy to the African Union and a permanent representative.
United States የአፍሪካ ህብረትን ሙሉ ለሙሉ ትደግፋለች። በዚህ ኤምባሲ ቅጽር ግቢ ውስጥም እንደምታውቀው የአፍሪካ ህብረት ኤምባሲና ቋሚ ተወካይ አለን። የሰላም ውይይቱ እንዴት ይካሄድ፣ የትና የመሳሰሉት ዝርዝሮች ለተደራዳሪዎቹ ለራሳቸው የሚተው ናቸው። ያ እንዴት መሆን እንዳለበትና ማን ምን ማድረግ እንዳለበት አቋም እየያዝን አይደለም። ውይይቱ መካሄዱ አስፈላጊ ነው፣ በቶሎ መጀመርም አለባቸው። የትኛዎቹም ባለድርሻ አካላት በየትኛውም በሚጠይቁ መንገድ ልናግዛቸው ዝግጁ እንሆናለን።
በአንድ ሀገር ውስጥ ከሀገሪቱ ሰራዊት ውጭ በህገ መንግስቱ መሰረት ሌላ ሰራዊት መያዝ አይቻልም ተብሎ ለሚነሳ ሀሳብ ዶክተር ደብረጽዮን ህገ መንግስቱ በመጣስ የሌላ ሀገር ሰራዊት ስለወረረንና እንዲሁም በሀገሪቱ ሰራዊት ስለተጨፈጨፍን ራሳችን ለመከላከል የተደራጀ ነው በማለት ትጥቅ አንፈታም በማለት ሞግተዋል። በሰብአዊ እርዳታ አስመልክቶ በሰጡት አስተያየትም በክልሉ ለተቸገረ ህዝብ ለአንድ ወር የሚሆን ምግብ ገብቷል ሲሉ ተናግረዋል።
ታሳልሳይ ዞር ትባሃል ለተጸጉም ሰብ ንሓድ ወር ስንቅ ማለት እዩ።
ሶስተኛ ዙር የሚባለው ለተቸገሩ የአንድ ወር ስንቅ ማለት ነው። ስለዚህ ለአንድ ወር ለተቸገረ ህዝባችን የሚሆን ገብቷል። ይህ ተደምሮ 10 ወር ነው የፈጀው። ከጥቅምት ወር ነው የሚቆጠረው። በቅድ መሰረት ግን በ6 ሳምንት መግባት ነበረበት። የገባው ግን በ10 ወር ነው ያሉት። ተጨማሪ የ2022 አንደኛ ዙር የእርዳታ እህልም እየገባ ነው በማለት ገልጸዋል። በነዳጅ እጦት ምክንያት በ2021 ሶስተኛ ዙር እርዳታ 21% የሚሆነው ወደ ህዝቡ የመጣው እርዳታ ማዳረስ አልተቻለም ያሉት ዶክተር ደብረጽዮን ነዳጅ ወደ ክልሉ ሊገባ እንደሚችል ደግሞ ምልክቶች አሉ ብለዋል። ነዳጅ ከገባ መቀለ ከተማ ያለው እርዳታ ወደ ህዝቡ እንዲዳረስ ይደረጋል በማለትም ገልጸዋል። ዶክተር ደብረጽዮን በክልሉ የክረምት ግብርና ስራዎች አስመልክቶ በሰጡት ማብራሪያም በትግራይ የዝናብ ሁኔታ ዘግይቶ የጀመረ ቢሆንም ጥሩ የሚባል ደረጃ ነው ያለው ብለዋል። ምርታማነት ለማሳደግ የሚያግዝ ማዳበሪያ ለማስገባት ከዓለም አቀፍ ለጋሽ ድርጅቶች በመነጋገር እየተሰራ ነው ያሉ ሲሆን 40% ከሚያስፈልገው ዩሪያ ማዳበሪያ ሊገባ እንደሚችል አመላክቷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙሉጌታ። ክብራትና ክብራን አድማጮች፣ ተከታዩ ርዕስ ደግሞ ወደ ምስራቅ ወለጋና ቤንሻንጉል ይወስደናል። ከቤንሻንጉልና ከኦሮሚያ ክልሎች የተፈናቀሉ ወገኖች ችግር ላይ መሆናቸውን አመለከቱ። በመኖሪያ ቀዬዎቻቸው ላይ በተቃጡ ጥቃቶች ሳቢያ ከአንድ ዓመት በፊት ከቤንሻንጉል ጉሙዝና ከኦሮሚያ ክልሎች የተፈናቀሉ ቁጥራቸው የበዛ ተፈናቃዮች ችግር ላይ መሆናቸውን የተናገሩት ከቤንሻንጉል ካማሺ ዞን ያሶ ወረዳና ከኦሮሚያ ክልል በምስራቅ ወለጋ ዞን በ2013 ዓ.ም ተፈናቅለው አሁን በምስራቅ ወለጋ የተለያዩ ወረዳዎች ውስጥ እንደሚገኙ የገለጹት እነኚህ ተፈናቃዮች በቂ ድጋፍ እየተደረገላቸው እንዳልሆነ የተናገሩት የምስራቅ ወለጋ ዞን የአደጋ ስርዓት አመራር በሚል ይታወቅ የነበረውን መጠሪያውን ቡሳ ጎኖፋ በሚል የተካው ጽህፈት ቤት ኃላፊ አቶ ዳንኤል ቺሳ በሰጡት አስተያየት በጸጥታ ችግር ሳቢያ መንገድ በመዘጋቱ እህል ማጓጓዝ አስቸጋሪ እንደሆነና ፈተና እንደገጠማቸው ገልጠው እየተደረገ ያለው ድጋፍ ከተፈናቃዮቹ ቁጥር አንጻር በቂ አለመሆኑንም ተናግረዋል። ከተለያዩ አካባቢዎች የተፈናቀሉ 197,000 በላይ ሰዎች ድጋፍ እየተደረገላቸው መሆኑን ጠቅሰው ከ110,000 በላይ ሌሎች ደግሞ ወደ የአካባቢዎቻቸው መመለሳቸውን ነው ኃላፊው ጨምሮ የገለጹት። ለዝርዝሩ ናኮር መልካ።
ከቤኒሻንጉል ጉሙዝ ካማሽ ዞን ያሶ ወረዳ 2013 ዓ.ም መስከረም ወር ውስጥ መፈናቀላቸውን የተናገሩት አቶ ነገር አመርጋ ከመንግስት ይደረግላቸው የነበረው ድጋፍ ከተቋረጠ አንድ ዓመት መቆጠሩን ተናግረዋል።
በ2011 ዓ.ም ተፈናቅለን ነበር። መንግስት ሰላም ነው ብሎ ወደ ያሶ ቢመልስንም በ2013 ዓ.ም በድጋሚ ያረስነውን ሁሉ ትተን አንድ ሳንቲም ሳናገኝ ባዶ እጃችን ወጣን። በሃሮሊም ውስጥ ድጋፍ የተደረገልን አይደለም። ከሰላም ጥቶ የተነሳ ድጋፍ እየመጣልን አይደለም። ከራብ የተነሳ እየታመሙ ያሉ ሰዎችም አሉ።
ወይዘሮ ደማ ገመዳ ከያሶ ወረዳ ተፈናቅለው በምስራቅ ወለጋ ሃሮሊም ወረዳ ውስጥ እንደሚገኙ ገልጸው ከስምንት ቤተሰቦቻቸው ጋር ችግር ላይ መሆናቸውን ተናግረዋል።
ከሁለት ዓመት ወዲህ ምግብም ሆነ ልብስ ለማግኘት አስቸጋሪ ሆኖብን ለችግር ተጋልጠናል። እኔ ስምንት ቤተሰብ ነው ያለኝ። በዚህ ላይ ጡት የሚጠባ ሕፃን ልጅም አለኝ። ፈጣሪ የሚያደርገውን ከመጠበቅ ውጪ ችግሩ በጣም ብሶብናል።
ሌላው ከምስራቅ ወለጋ ዞን የኪረም ወረዳ የገጠር ቀበሌ ተፈናቅለው ከተማ ውስጥ በኪራይ ቤት እየኖሩ መሆናቸውን የሚናገሩት ስማቸውን መግለጽ ያልፈለጉ ተፈናቃይ በቂ እርዳታ ካለመኖሩ በላይ የዚህ ዓመት እርሻ አለመታረሱ ስለ ቀጣዩ ዓመት እንዲሰጉ እንዳደረጋቸው ተናግረዋል። አንድ የእርሻ ተግባርን የከወነ ሰው የለም። በአንድ ቤት ውስጥ ብዙ አባወራዎች እየኖሩ ነው። ሜዳ ላይ የሚያድርም አለ። በዚህ ዓመት እንኳ በባንክ ቆጥቦ ካስቀመጠው ትንሽ ገንዘብም እያወጣ ሕይወቱን እያቆየ ነው። ነገር ግን በሚቀጥለው ዓመት የሚላስ የሚቀመስ አይኖርም። በ2014 ዓ.ም ህዳር ወር ውስጥ ከምስራቅ ወለጋ ጊዳ አያና ወረዳ አንዶ ዴዲቾ ቀበሌ በመፈናቀል በጊዳ ከተማ ውስጥ እንደሚገኙ የገለጹት ሌላው ተፈናቃይ በበኩላቸው የአኗኗራችን ሁኔታ ከፍቷል ብለዋል።
ዘመዶቼ ሞተዋል። እኔ ደግሞ ባለቤቴና አራት ልጆችን በአጠቃላይ ስድስት ሰዎች ነን። አንዳንዱ ዘመዱ ጋር ተጠልሎ፣ ሌላው ደግሞ በመስራት ላይ የሚገኝ ነገር ግን ያልተጠናቀቀና በር የሌለው ቤት ውስጥ ገብተን እየኖርን ነው። መንግሥት ድጋፍ እያደረግልን አይደለም። ነገር ግን ወለጋ ዩኒቨርሲቲ ያመጣውን ድጋፍ ለአንድ ጊዜ ሰነ ውስጥ ለአዋቂዎች 4 ኪሎ፣ ለሕፃናት ደግሞ 2 ኪሎ አከፋፍሎ ነበር። ከዛ ውጪ ሄደን ተሰልፈን ከመዋል በስተቀር ድጋፍ የተሰጠን አይደለም።
የምስራቅ ወለጋ ዞን ቡሳ ጎኖፋ ኃላፊ አቶ ዳንኤል ቺሳ መንግስት በተቻለው መጠን በዞኑ ውስጥ የሚገኙ ተፈናቃዮችን ለመርዳት ጥረት እያደረገ ነው ሲሉ በተፈናቃዮቹ ቅሬታ ዙሪያም ምላሽ ሰጥተዋል።
አና ሀሮ ሊሙን ዳንጋ ቤኒሻንጉል ጉሙዝ አና ያሶ የረምቱ ዳንጌ ሲቲ
ከቤኒሻንጉል ጉሙዝ ያሶ የተፈናቀሉ ከዛው ከሀሮ ሊሙ ውስጥ የተፈናቀሉትን ጨምሮ ወደ 30,000 የሚሉ ሰዎች አሉ። ከከረሙ የተፈናቀሉ ደግሞ ወደ 60,000 ይሆናሉ። እነዚህ ወረዳዎች በርካታ መፈናቀልን ያስተናገዱ በመሆኑ በልዩ ሁኔታም ድጋፍ በማድረግ ላይ እንገኛለን። ሆኖም ግን መንገዱ ከመዘጋቱና የጸጥታ ችግር ጋር ተያይዞ ወደ አካባቢያቸው ድጋፍ ለማጓጓዝ ተቸግረን ነበር። ሆኖም ግን በዚህ ዓመት ውስጥ ከ46,000 ኩንታል የእህል ድጋፍና ሌሎችም ለቤት ግንባታ የሚሆን እንዲሁም ሸራና ብርድ ልብስ ለንጽህና መጠበቂያ የሚሆኑ ድጋፎች ለማድረግ ከግብረሰናይ ድርጅቶችና የሃይማኖት ተቋማት ጋር በጋራ እየሰራን ነው። ለወደፊትም ቢሆን ከፌደራል መንግስት ድጋፍ የተጫነ ነው፣ በቅርቡ ይደርሰናል። ድጋፍ ለማድረግም ዝግጅት አድርገናል።
በዞኑ ውስጥ ከቤኒሻንጉል ጉሙዝ ካማሽ ዞን ያሶ ወረዳ ከምስራቅ ወለጋ የተለያዩ 13 ወረዳዎች ባለፉት 2 አመታት የተፈናቀሉ ሰዎች ቁጥር ከ197000 በላይ መሆኑን በመግለጽ ከ110000 በላይ ወደየአካባቢያቸው ተመልሰዋል ብለዋል። ተፈናቃዮችን ለማቋቋም እየተሰራ ነው ስላሉት ተግባርም አብራርተዋል።
ወቱማና ኦሮሚያ ደገርሰበርባችሳቴ
የኦሮሚያ ክልል መንግስት ተፈናቃዮቹ ራሳቸውን እስክችሉ ድረስ አስፈላጊውን ድጋፍ ያደርግላቸዋል። ይህ ህዝብ ወደየአካባቢው መመለስ ስላለበት በአንድ በኩል ከጸጥታ አካላት ጋር ሰላም የማስከበሩን ተግባር፣ በሌላ በኩል ደግሞ የመኖሪያ ስፍራዎቹ ላይ ተመልሶ እንዲቋቋሙ ሰፊ ስራ እየተሰራ ነው።
ተፈናቃዮቹ በወረዳ በሚገኙ የህዝብ አዳራሽ ትምህርት ቤቶችና በሌሎችም ተቋማት ውስጥ ተጠልለው እንደሚገኙ በመጠቆም ከክረምት ጋር በተያያዘ ለተለያዩ በሽታዎች እንዳይጋለጡ ጤናን በተመለከተ የተዋቀረ ኮሚቴ እየሰራ ነው ብለዋል።
ፋያኒ ተኩመካና በካ ወባናን ጅሩቲ
በጤና ረገድም ተላላፊ በሽታ እንዳይከሰት ከተከሰተም ጉዳት እንዳያደርስ ተፈናቃዮቹ ባለባቸው ወረዳ ውስጥ መድኃኒት በማቅረብ የተለያዩ ክትባቶች በመስጠት ላይ እንገኛለን።
ተፈናቃዮችን በተሟላ ሁኔታ ለመደገፍ ግን የሁሉም አካላት ርብርብ ያስፈልጋል ሲሉ ገልጸዋል።
ቄንሳ በዴጅራ ቀበኛንሳ በዴጅራ
የተፈናቀሉ ዜጎች ቤት ንብረታቸው ወድሟል። የዚህ ማህበረሰብ ስነ ልቦና ተጎድቷል። መንግስት የሚሰራው ስራ እንዳለ ሆኖ እነዚህን ተፈናቃዮች ለመደገፍና ወደ ቤት ንብረቱ ለመመለስ የተለያዩ ተቋማትና የህብረተሰብ ርብርብ ያስፈልጋል። እንዲሁም ለሰላም መስፈንም ሁሉም አስተዋጽኦ ማድረግ አለበት።
በምዕራብ ኦሮሚያ ውስጥ ላለፉት 4 ዓመታት በቆየው የጸጥታ ችግር ሳቢያ በርካቶች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ሰዎች ደግሞ ከቤት ንብረታቸው መፈናቀላቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር። አድማጮች፣ በተከታዩ ርዕስ ደግሞ ወደ አፋር እንሻገራለን። በአፋር ክልል ሆስፒታሎችና የጤና ተቋማት በጦርነት በመውደማቸው ህብረተሰቡ ለጤና ችግር መጋለጡ ነው የተገለጠው። በመቶዎች የሚቆጠሩ ሆስፒታሎቿና የጤና ማዕከሏቷ በጦርነት በወደመባት አፋር ክልል ያሉ ባለስልጣናት፣ የህክምና ባለሙያዎች እንዲሁም ነዋሪዎች ክልሉ አሳሳቢ የጤና ችግር ስለተጋረጠበት አስቸኳይ እርዳታ ያስፈልገናል ሲሉ ነው የጠየቁት። የዓለም ጤና ድርጅት በበኩሉ በመላው ዓለም ያለው አጠቃላይ ቀውስ እየተባባሰ በመሄዱ ለኢትዮጵያ የሚሰጠውን ድጋፍ ማቅረብ አስቸጋሪ እንዳደረገው አመልክቷል። ሄንሪ ዊልኪንስ ከበርሄሌ አፋር የላከውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
ባለፈው ግንቦት ህፃን ልጅዋ ከመሬት ላይ ያገኘችውን ነገር አንስታ ከዋጠች በኋላ በመሞቷ ሜሪያም አብደላ አሊ ልቧ ተሰብሯል።
ወደ ሆስፒታል ብንወስዳትም መሳሪያ ስለሌለን ኦፕራሲዮን ማድረግ አንችልም፣ ወደ ሰመራ ከተማ ውሰዷት አሉን። በመንገድ ላይ ሳለን ሞተች።
ሜሪያም አብደላ አሊ ነዋሪነቷ የትግራይ ሰራዊት እስካለፈው መጋቢት ተቆጣጥሯት በነበረችውና የጤና ተቋማቷን አውድሞ በሄደባት የበረሃሌ ከተማ ነው። የአፋር ክልል መንግስት እንደሚለው 60 የሚሆኑ የጤና ማዕከላት በትግራይ ሰራዊት ወድመዋል። የትግራይ ክልል መንግስትና የትግራይ ሰራዊት ክሱን አይቀበልም። ሜሪያም አብደላ አሊ ልጇን በወሰደችበት የበረሃሌ ሕክምና ማዕከል የሚሰራው ዶክተር መሐመድ ሁሴን አብደላ የሜሪያምን ልጅ ለማትረፍ የሚያስችላቸው የሕክምና መሳሪያ እንደሌላቸው ይናገራል።
ይህ የጤና ማዕከል የሕክምና መሳሪያዎች ከሚገኙባቸው ማዕከላት አንዱ ነበር። ባለፉት ጊዜያት አስፈላጊ የሆኑት መሳሪያዎችና መድኃኒቶች በመኖራቸው የቀዶ ጥገና ሕክምና ማድረግ እንችል ነበር። ህወሓት ይህን ጤና ተቋም ሙሉ ለሙሉ አውድሞታል።
በአፋር የደረሰውን ውድመት በተመለከተ ቪኦኤ በትግራይ ህዝብ ነጻነት ግንባር ህወሓት በኩል አስተያየት ለማግኘት ጠይቆ መልስ አላገኘም። ከበርሃሌ አቅራቢያ በምትገኘው ኮናባ አውራጃ አንድ የጤና ማዕከል ተዘርፎና ወድሞ ይታያል። ከድር ድሬሳ ኡመድ የኮናባ ጤና ማዕከል ኃላፊ ናቸው።
ኑትሪሽን ኬዝ ስላለ ኑትሪሽን ኬዝ የሚያስፈልጉ ሁሉም ሜዲካል ኢኩዊፕመንት ሊሆን ይችላል። ሌላ ሰፖርቲቭ ይሄ እቃዎች አሉ ለኑትሪሽን የምንጠቀምበት። እሱም የለም፣ ውሃም የለውም። ስለዚህ አጠቃላይ ሲናየው ጤና ጣቢያው ህብረተሰቡ እየገባ ባለበት ሁኔታ ሰርቪስ ለመስጠት በጣም ያስቸግራል። እና ሁለተኛው እዚህ ላይ ክፍል ያለው አዋራጅ
ለትርፍ ባልተቋቋመ የጀርመን ድርጅት በሚደገፈው በዚህ ሆስፒታል ያለው ችግር ተመሳሳይ ነው። በዜና ማሰራጫዎች ተደጋጋሚ ርዕስ ሆኖ የሚቀርበው በኢትዮጵያ ስላለው የምግብ እርዳታ አስፈላጊነት ቢሆንም ባለስልጣናት እንደሚሉት ግን ከፍተኛ የሆነ የሕክምና አገልግሎት ፍላጎትም አለ። የተመድ የዓለም ጤና ድርጅት እንደሚለው በትግራይ ሰራዊት ተይዘው በነበሩት የአፋር ክልል ከተሞች ለህይወት አስጊ የሆነ የሕክምና አገልግሎት እጥረት አለ። የዓለም ጤና ድርጅት ለቪኦኤ እንዳስታወቀው በኢትዮጵያ የሚደረገው እርዳታ ውጤታማ እንዲሆን ከተፈለገ የምግብ እርዳታ ከሕክምና እርዳታ ጋር አብሮ መሰጠት አለበት። ዶክተር ኢልሃም አብደላይ ኑር በዓለም ጤና ድርጅት አማካሪ ናቸው።
አስፈላጊ የሆኑ አቅርቦቶችንም ሆነ ለተላላፊ በሽተኞች የሚሰጠን ምግብ የተመለከተም ይሁን ወይም ደግሞ ለሕፃናት ክትባትም ሆነ ለእናቶችና ሕፃናት የሚሰጡ አገልግሎቶችን በተመለከተ እነዚህ አገልግሎቶች ሲሰጡ ከምግብ ጋር መሰጠታቸው በጣም አስፈላጊ ነው።
ለሜሪያም አብደላ አሊ እርዳታው የደረሰው ዘግይቶና ልጇን ካጣች በኋላ ነው። ሌሎችን ለማዳን ግን አሁንም ጊዜ አለ። ሄንሪ ዊትኪንስ ከአፋር ብርሃሌ ለላከው ዘገባ እንግዶ ለነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን ሳምንታዊው ዲሞክራሲ በተግባር ነው፣ ወደ ኬንያ ያሻግረናል። በኬንያ ምርጫ እየተቃረበ ባለበት በዚህ ወቅት የጥላቻ ንግግር በዝቷል ሲል አንድ አሜሪካዊ የሰብአዊ ድርጅት አስታወቀ። ኬንያ በነሐሴ 3 ለማካሄድ ቀጥሮ ከያዘችለት በፊት ባሉት በእነኚህ ቀናት የጥላቻ ንግግር እየጨመረ በመምጣት ላይ ሲገኝ በአሜሪካ መሠረቱን ባደረገውና እንደ ሜርሲ ኮር ያሉ የሰብአዊ ድርጅቶች የጥላቻ ንግግሩን ለመቀልበስና የፈጠራ ወሬዎችንም አደገኛነት በተመለከተ ግንዛቤ ለማሳደግ ትምህርት በመስጠት ላይ እንደሚገኙ ተመልክተዋል። መሐመድ ዩሱፍ ከናይሮቢ የላከውን የዚህን ዘገባ ዝርዝር አሁንም እንግዱ ወልዴ ነው ለዛሬው ሳምንታዊው ዲሞክራሲ በተግባር ፕሮግራማችን እንዲህ ያሰናዳው።
የጥላቻና ሌሎችን ለጥቃት የሚያነሳሱ ንግግሮች የኬንያ ምርጫ እየተቃረበ ባለበት ወቅት እየበረከቱ መጥተዋል። ሜርሲ ኮር የተባለና መሠረቱን አሜሪካ ያደረገ የበጎ አድራጊ ድርጅት አደረግኩ ባለው ጥናት መሠረት አሁን ምርጫው ከፍተኛ ፉክክር ላይ ባለበት ወቅት እንደ ጥላቻ ንግግር የሚቆጠሩና ሁከትን ሊያነሳሱ የሚችሉ ቃላቶችን መጠቀም እየተበራከተ መጥቷል ብሏል። ቻርልስ አፖንዱ በሜሪ ኮር የሰላም ግንባታና ግጭት አፈታት ፕሮግራም ኃላፊ ናቸው። እሳቸው እንደሚሉት አንዳንድ ተናጋሪዎች የጎሳ ውከትን ለማነሳሳት የኮድ ቃላትን ይጠቀማሉ።
ኪሂ የሚል ቃል አለ። ኪሂ ማለት ያልተገረዘ ወንድ ማለት ነው። ያ ማለት ሕፃን ናቸው፣ ለመምራትም ብቁ አይደሉም ማለት ነው። ፊዮሜጌሽን የሚል ቃል ደግሞ አለ። የተለዩ ቡድኖችን ለማጥፋትና ኢላማ መደረጋቸውን ለማሳየት ይጠቀሙበታል።
በኬንያ በመልካም ግንኙነትና በሰላም አብሮ በመኖር ላይ የሚያተኩረው ኮሚሽን 23 የሚሆኑና በጎሳዎች መሃል ግጭት ሊያነሳሱ የሚችሉ ቃላትን አትሟል። አንዳንዶቹ ቃላቶች ከአካባቢያቸው ውጪ በሌላ ጎሳ መሬቶች ላይ የሚኖሩ ሰዎች ለቀው እንዲወጡ ጥሪ ያደርጋል። ልክ እንደ ሜሪ ኮር የጥላቻ ንግግርን ለማስቆም የሚሰራውና ዓለም አቀፍ የሰላም ድርጅት የተባለው ተቋም የኬንያ ኃላፊ የሆኑት ዳንኤል ኦሞንዲ ሰዎችን ሊያስቆጡ የሚችሉ ንግግሮችን በምርጫ ዘመቻዎች ላይ ማስተዋላቸውን ተናግረው ትልቅ ችግር ይፈጥራል ብለው ግን አይገምቱም።
When people are talking, when you go to where people, you know,
ሰዎች ሰብሰብ ወደሚሉበት ከሄድክ ጠንከር ያሉ ንግግሮችን ትሰማለህ፣ ጠንከር ያሉ መፈክሮችን ታደምጣለህ። እንደ ሰላም አቀንቃኝነቴ እየሆነ ያለውን ስላየው ፍርሃትን አላዘርጽም። ፖለቲካችን ጠንከር ያለና በንቃት ተሳትፎ ስለሚስተዋልበት ነው።
ተንታኞች እንደሚሉት ናይሮቢ፣ አጎራባቾቿ ኪያምቡ እና ናካሩ፣ የምክትል ፕሬዚዳንቱ ዊሊያም ሩቶ የትውልድ ቦታ የሆነችው ኡሲን ጊሺ እና የራይላ ኦዲንጋ ሀገር ኪሲሙ ከምርጫ ጋር ተያይዞ የሚመጡ ሁከቶች ሊታይባቸው ይችላሉ ተብለው የሚገመቱ ቦታዎች ናቸው። ሩቶ እና ኦዲንጋ በፕሬዝዳንታዊ ምርጫ ከፊት የሚገኙ ተወዳዳሪዎች ናቸው። በፖለቲካ ጉዳዮች ላይ አስተያየታቸውን የሚያካፍሉት ማይክል አግዋንዳ እንደሚሉት ሁለቱም ተፎካካሪዎች
ሀገሪቱ ውስጥ ለተፈጠረው ውጥረት በከፊል ተጠያቂ ናቸው።
አሁን
እየሆነ ያለው በቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ እና አሁን በስልጣን ላይ ባሉት ምክትል ፕሬዝደንት መካከል ያለው ፉክክር ጠንከር ያለና ተቀራራቢ ነው። በዚህ ምክንያት ሰዎች ከተገቢ የምርጫ መፈክሮችና ከዋናዎቹ ጉዳዮች ማለትም ፍልስፍናና እምነቶች እንዲሁም የልማትና መሰረተ ልማት ጉዳዮች ወጥተው ግለሰባዊ ጉዳዮች ላይ እያተኮሩ ነው።
በሰላም ላይ የሚሰሩ ድርጅቶች ውጥረቱን ለማርገብ ምርጫውን በተመለከተ መራጮች ትክክለኛ መረጃን እንዴት እንደሚያገኙ በማህበራዊ መገናኛ ዘዴዎችና በስብሰባ አዳራሾች በማስተማር ላይ ናቸው። በሜሪኮር የፕሮግራም ኃላፊው ቻርለስ አፖንዱ የፖለቲካ ችግሮችን ከብጥብጥ ውጪ መፍታት ስለሚቻልባቸው መንገዶች ያብራራሉ።
አጨቃጫቂ ጉዳዮችን ለመፍታት ተቃውሞ ሰልፍ ማድረግ፣ ሁከትን መፍጠርና ደጋፊዎችን ኢላማ ማድረግ ሳይሆን አገሪቱ ባለቻቸው የውዝግብ መፍቻ ዘዴዎች እንዲፈቱ ማህበራዊ ሚዲያን ተጠቅመን ግንዛቤ እያስጨበጥን ነው። የፖለቲካ ፓርቲዎችን ውዝግብ የሚፈታ የፍርድ አካል እንዳለ ማወቅ አለባቸው። ወደ ፍርድ ቤት መሄድ ይችላሉ። የውስጥ ፓርቲ ውዝግብ መፍቻ መንገዶችን መጠቀምም ይቻላል።
ከዚህ በፊት በኬንያ የተደረጉ ምርጫዎች በጥቃት የታጀቡ የተቃውሞ ሰልፎችንና ሰዎች በጎሳቸው ምክንያት የተጠቁበትን ክስተት አስተናግደዋል። እንደ አውሮፓውያን አቆጣጠር በ2007 የተካሄደውን አጨቃጫቂ ምርጫ ተከትሎ በተነሳ ብጥብጥ 1100 ሰዎች ሲገደሉ ሩብ ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። መሐመድ ዩሱፍ ከናይሮቢ ላከውን ዘገባ ነበር ለዛሬ ዲሞክራሲ በተግባር ፕሮግራማችን ያቀረብነው። ሳምንት ሌላ ጉዳይ ይዘን መጣለን። እንግዲህ ወሌ ነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮች፣ የምሽቱ መጨረሻ ቅንብር ሴቶችና ቤተሰብ ነው። ጥቃት የደረሰባት አንዲት ሴት ሆስፒታል ውስጥ ቀያሪ በማጣት ያንኑ አጥባት ለብሳለች ይላሉ ዶክተር እስማኤል አሚኑ። ጾታዊ ጥቃት ከደረሰና ከኮቪድ-19 በኋላ መጨመሩን በጉዳዩ ላይ የሚሰሩ የጤናና የሥነ ጾታ ባለሙያዎች ይናገራሉ። ለመሆኑ አንዲት ሴት የጾታዊ ጥቃት ሲፈጸምባት ማድረግ ያለባት ነገሮች ምንድን ናቸው? በጋንዲ መታሰቢያ ሆስፒታል የአንድ መስኮት ክፍል ባልደረባ የሆኑት ዶክተር እስማኤል አሚኑ ከአሜሪካ ድምፅ የጋቢና ፕሮግራም ጋር ቆይታ አድርገዋል። እንሆ
ዋን ስቶፕ ሴንተር እንግዲህ በሌላ ስሙ አንድ መስኮት አገልግሎት ክፍል ይባላል። እሱምም ማለት ነው የተለያዩ አገልግሎቶችን በአንድ ጥላ ስር መስጠት ማለት ነው። የሚያካትታቸው የተለያዩ ዲፓርትመንቶችም የስነ ልቦና አገልግሎት ሕክምና የሚሰጡ አሉ፣ ሜዲካል ሕክምና፣ የፖሊስ፣ የአቃቤ ሕግ እንዲሁም ሶሻል ወርከሮች ይገኙበታል። ኬዝ ማናጀሮች፣ ፋርማሲ ሰራተኞች፣ ላብራቶሪ ሰራተኞች አንድ ሰው ጥቃት ደርሶበት ወይ መደፈር ገጥቦት ወደ ማዕከላችን ቢመጣ የትም ቦታ ሳይንቀሳቀስ አንድ ማዕከል ውስጥ ሁሉንም አገልግሎት አግኝቶ የሚሄድበት ቦታ ነው ማለት ነው።
እናንተ በቀን ምን ያህል ሰው ነው የምታዩት? ከነዚህ ውስጥ ምን ያህሎቹ ወጣቶች ናቸው? ምን ያህሎቹ ሴቶች ናቸው?
ምን ያህል ወደምናየው ከመሄዳችን በፊት ትንሽ ስለቤቱ ተጨማሪ ነገር ላብራራልሽ። ይሄ ዋን ስቶፕ ሴንተር ነጻ ነው አገልግሎት የምንሰጠው። የህክምና አገልግሎት እንሰጣለን። አንድ ሰው ጥቃት ደርሶበት ብዙ ጊዜ ሴቶች ናቸው። ሴቶች ጥቃት ደርሶባቸው በሚመጡበት ጊዜ የተለያየ አካላዊ ጉዳት ሊያጋጥማቸው ይችላል። መቧጨ፣ መድማት፣ የተለያዩ የአካላዊ መሰንጠቆች ወይ ስፔሲፊካሊ ደግሞ ማህፀን በር መሰንጠቅ፣ እንደዚህ አይነት አጋጣሚ አጋጥሟቸው ሊመጡ ይችላሉ። ያው ደግሞ እንግዲህ በሚደፈሩበት ጊዜ ለተለያዩ በሽታዎች ሊዳረጉ ይችላሉ። አላስፈላጊ እርግዝና፣ እንዲሁም ለኤችአይቪ ሊጋለጡ ይችላሉ። ለአባላዘር በሽታ፣ ለጉበት ቫይረስ በሽታ ሊጋለጡ ይችላሉ። እነዚህን ሁሉ ህክምናዎች በነጻ እንሰጣለን ማለት ነው። ይህም ብቻ ሳይሆን ተከታታይ የሆነ የስነ ልቦና አገልግሎት እንሰጣለን። ብዙ ጊዜ የስነ ልቦና ጉዳቱ ለረጅም ጊዜ ሊቆይ ስለሚችል በቀጠሮ እየተመላለሱ የስነ ልቦና አገልግሎቱን ያገኛሉ። ከዛ ውጭ ምንድን ነው እንግዲህ መንከራተት አይጠበቅባቸውም ብለናል። ለተወሰነ ቀን ማቆያም አለን፣ ለሶስት ቀን የሚሆን በተለይ ደግሞ አካላዊ ጉዳት ደርሶባቸው የመጡ ቤተሰብ ሳይኖሯቸው የመጡ ሳሉን እዛ እናቆያቸዋለን። ነገር ግን ከዛ በላይ መቆየት ካለባቸው ሼልተሮች አሉ። እዛ ሂደው ለረጅም ጊዜ ራሳቸውን ችለው የህግ ሂደቱም እስኪያልቅ ድረስ እዛ የሚቆዩበት ሼልተሮች አሉ። ወደዛ እንልካቸዋለን ማለት ነው። ምን ያህል ይመጣሉ ለሚለው እንግዲህ አሁን ባለው መረጃ መሰረት በቀን 5-6 እስከ 10-12 የሚመጡበት አጋጣሚ አለ። ነገር ግን አንዳንዴ ደግሞ 1-2 ብቻ የሚመጡበት ሁኔታ አለ። ለዚህ በወር ስናስቀምጥ ከ115 እስከ 120 መደፈር አጋጥሟቸው የሚመጡ ሴቶችና ህጻናት ይገኛሉ ማለት ነው። ምሳሌ ያለፉትን 9 ወራት የ2014 ሪፖርት ለማስቀመጥ ወደ 688 ጥቃት ደርሶባቸው የመጡ ሴቶችና ህጻናት አሉ። ከነዛ ውስጥ ከ88% በላይ የሚሆኑት ከ18 በታች የሆኑ ልጆች ናቸው ማለት ነው። ከ18 በታች ሆነውም ደግሞ ብዙዎች የሚሆኑት ከ10 ዓመት በታች የሆኑ ከ6 ዓመት እስከ 9 ዓመት ያሉት ቁጥር በጣም ብዙ ነው ማለት ነው።
አሁን እርስዎ እንደነገሩኝ እድሜያቸው ከ18 ዓመት በታች የሆኑ ልጃገረዶች እንዲሁም ደግሞ ይባስ ብሎም ከ10 ዓመት በታች የሆኑ ህጻናቶች ናቸው ለጥቃት የሚጋለጡት። ይሄ ከምን የመነጨ ነው? እንደ ጤና ባለሙያስ በምን መልኩ ሊቀረፍ ይችላል ብለው ያስባሉ?
ጥቃት ደርሶባቸው የሚመጡት እንግዲህ አብዛኞቹ ህጻናት ናቸው። ይሄ የሆነበት ምክንያት ብለን ለማጣራት ሞክረናል። ነገር ግን ይህ ነው የሚባል ምክንያት ማስቀመጥ አልቻልንም። ነገር ግን ብዙ ጊዜ ከፍ ያሉ ሰዎች ጥቃት ቢደርስባቸውም ወደ ሕክምና ተቋም የመሄድ ፍራቻ ስላለ፣ ህጻናቶች ግን ጥቃት በደረሰባቸው ጊዜ ለቤተሰብ ስለሚናገሩ ቤተሰብ ደግሞ ፈጣን እርምጃ ወስዶ ወደ እኛ ስለሚመጣ ሊሆን ይችላል ብለን እናስባለን። እንዲሁም እንገምተው ነገር ምንድን ነው? ህጻናቶች ብዙ ጊዜ ራሳቸውን መከላከል አይችሉም።
ጥቃት ደርሶባቸው ለሚመጡ ሰዎች ከሚሰጡ አገልግሎቶች መካከል የስነ ልቦና አገልግሎት አንዱ መሆኑን ነግረውኛል። ይህንን ምን ያህል ሰዎች ምርም መጥተው ይከታተላሉ?
አዎ እንግዲህ ስፔሻሊ አሁን በየህክምና ተቋማት ሰዎች ተደፍሮ በሚመጡበት ጊዜ ፎከስ የምናደርገው አካላዊ ምርመራው ላይ ነው። ነገር ግን አብዛኛው እንግዲህ ስፔሻሊ መደፈር ላይ ለረጅም ጊዜ የሚቆየው ይህ ስነ ልቦና ጉዳቱ በአንድ ጊዜ የሚቆም አይደለም። ምሳሌ ልነግርሽ ያህል የሆነች ልጅ አሁን ከ11 ዓመት በኋላ በጊዜው 7 ዓመት ነበረች። ከ11 ዓመት በኋላ ወደ ሴንተራችን መጥታ ምን ትለናለች? ጎረቤታችን የነበሩ ተለቅ ያሉ ሰውዬ በልጅነቴ እንደዚህ ደፍረው ነበር። ያኔ ለመናገር ፈርቼ ዝም ብዬ ነበር። አሁን ግን ጎረቤት ባየኋቸው ቁጥር መበሳጨት ጀመርኩ ብላ ከ11 ዓመት በኋላ የመጣች ልጅ አለች። ይህ የሚያሳየው ምንድን ነው? መደፈር አካላዊን እኛ እናክማለን፣ መድኃኒት ልንሰጥ እንችላለን። ነገር ግን የስነ ልቦና ጉዳቱን ግን እድሜ ልክ አብሮን የሚቆይ ነው። ኢትዮጵያ ውስጥም ቦታ ሰጥተነው ብዙ ሕክምና አንሰጥም። እኛ ሴንተር አሁን አንድ የሕክምና ባለሙያ የስነ ልቦና ባለሙያ ብቻ ነው ያለን። ነገር ግን ከዛም በላይ መሆን አለበት። ምንሰጠው የስነ ልቦና አገልግሎት ቀን ብቻ ነው 24 ሰዓት ሊሰጥ የሚገባው ሕክምና መሆን አለበት። ቁጥሩም በከፍተኛ ሁኔታ መጨመር አለበት። ማስተማርም በከፍተኛ ሁኔታ መተግበር መቻል አለበት ማለት ነው።
ከጤና አንጻር አንዲት ሴት ወይም ደግሞ አንድ ህፃን ተደፍረው ሲመጡ ምንድን ነው እሱ ማድረግ ያለባቸው? ወላጆችም ሆኑ ምን ማድረግ አለባቸው?
ጥሩ ጥያቄ ነው። በሰፊው አገልግሎት ከምንሰጥባቸው በጣም ቢሆነው የህክምና አገልግሎት ነው። አንድ ጥቃት ደርሶበት ወይ ደርሶባት የመጣች ሴት ልጅ እንግዲህ ምን ማድረግ አለባት? ልክ ጥቃት እንደተፈጸመ በፍጥነት አካባቢዋ ባለ ጤና ጣቢያ ሊሆን ይችላል፣ ወይ ሆስፒታል፣ ወይ ደግሞ ፖሊስ ጣቢያ መሄድ ትችላለች። እኛ እያንዳንዱን ጤና ጣቢያ ግንዛቤ ማስጨበጫ ፕሮግራሞች እና ስልጠናዎችን ሰጥተናል። እንዲሁም ፖሊስ ጣቢያዎችን እንዲሁ እውቀቱ እንዲኖራቸው ተደርገዋል እና አንድ ሰው ጥቃት ሲደርስበት በፍጥነት ወደ ዋን ስቶፕ ሴንተሩ መምጣት እንደሚገባቸው አስተምረናል። ለዚህ አንድ ሴት ጥቃት ልክ እንደተፈጸመባት በፍጥነት አቅራቢያ ባለ ሄልት ሴንተር ወይ ሆስፒታል መሄድ አለባት። ይህ ለምንድን ነው የሚጠቅመው? ቅድም የጠቀስኳቸው የምንሰጣቸው ህክምናዎች አሉ። እነዚህ ነገራቶች በፍጥነት በመጡበት ሁኔታ ህክምና ማስጠት እንችላለን ማለት ነው። ምሳሌ የኤችአይቪ መከላከያውን። ኤችአይቪ መከላከያ ማለት ምን ማለት ነው? ጥቃት አድራሹ ኤችአይቪ በሽታ ቢኖርበት እና ጥቃት የደረሰባት ደግሞ እንደዚህ አይነት ነገር ባይኖርባት ከሱ ወደ እሱ እንዳይተላለፍባት የኤችአይቪ መከላከያ ህክምና ይሰጣል። እንዲመጡ እንመክራለን። ነገር ግን ቢቆዩ እንኳን ከ5 ቀን በላይ መቆየት የለባቸውም። በዚህ ቀን መሀል ከመጪ ግን እንዳያረግዙ የእርግዝና መከላከያ መድኃኒት ይሰጣቸዋል ትላሉ። አንዳንድ ሰው ዘግይቶ ሊመጣ ይችላል። መመክረው ቶሎ ቢመጡ ነው። አሁንም በዚህ በፕሮግራማችሁ ማስተላለፍ የምንፈልገው ምንድን ነው? ልክ ጥቃት የደረሰበት ሰው ወደ ገንቢ መታሰቢያ ሆስፒታል ወይ ሚኒሊክ ሆስፒታል፣ ጥሩነሽ ቤጂንግ ሆስፒታል፣ ኤካ አባዶ ሆስፒታል እንዲሁም አበበች ጎበና ሆስፒታል በአቅራቢያው በሚገኘው ህክምና ቦታ ሂዶ ይህን ሁሉ አገልግሎት በነጻ ማግኘት ይችላል። ነገር ግን አሁን ቆይተው አመትም 2 አመትም 3 አመትም ወራትም ቆይተው ቢመጡ ግን ምንም ችግር የለውም። የሚገባቸውን አገልግሎት እንሰጣቸዋለን ማለት ነው። ህክምና የሚሆን የስነ ልቦና አገልግሎት ቢዘገይም እንዲመጡ እመክራለን።
ጨርሻለሁ ጥያቄዎችን። አንተ መጨመር የምትፈልገው ነገር ካለ ዶክተር?
እሺ ልጨምር። ሰው እንግዲህ አሁን ምን አለ አንድ ሰው ጥቃት ሲደርስበት ስፔሻሊስት አናቶቹ ጥቃት ሲደርስባቸው ምን ያደርጋሉ? ለቤተሰብ የሚናገሩበት ጊዜ ቤተሰብ መቆጣት አከባቢ ላለ ሰው መናገር የተለመደ ነገር ነው። እኛ ጋር አሁን ህጻናቶች 9 አመት ወይ 12 13 አመት ተደፍረው በሚመጡ በጊዜ ምን ያደርጋሉ? የጎረቤት ተሰብስቦ 7-8 ሆኖ ነው ጎርፈው የሚመጡት። ቤተሰብ እያለቀሰ በቃ በስጭቱ ፊት ለፊት እያሳየ ነው የሚመጣው እና ይሄ ምን ያመጣል? ልጆቹ ወደፊትም እንኳን እንደዚህ አይነት ጉዳት ቢደርስ መደበቅን መርጫቸው ያደርጋሉ ማለት ነው። መምከር የምፈልገው ምንድን ነው? እንደዚህ አይነት ነገር ልጆች ደፍረው ለእናንተ እንደዚህ ሆንኩ እንትና መካኝ እንደዚህ ያደረገኝ ብሎ በሚናገሩበት ጊዜ ልጆቹ ጋር ሪያክሽኖቻችንን ማሳየት የለብንም። ያቀ ብለን ለብቻችን ሆነን ስሜታችንን መግለጽ እንችላለን። ልጆቹ ጋር ግን ጎበዝ ምናምን ብላችሁ ወደ አቅራቢያው ጤና ጣቢያ ሕክምና ቦታ መውሰድ አለብን።
ክቡራትና ክቡራን አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለረቡዕ ምሽት ያዘጋጀውን እዚህ ላይ አበቃ። ነገ ሐሙስ ምሽት መልሰን እንገናኛለን። ያስተናግድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።